የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን ደምሰምታችኋል ይያልን የተለመደውን የዘወትር ሰላምታችንን ያስቀደምን የዛሬ መስከረም 25 2007 ዓመተ ምህረት ወይንም የኦክቶበር 5 2014 ቅንብራችንን ይዘን ቀርበናል። በቅድሚያ የእስልምና ሃይማኖት ተከታይ ለሆናችሁ ኢትዮጵያን በትናንትናው ዕለት ተከብሮ ለዋለው የ1435ኛው የኢድ አልአድሃን አረፋ እንኳን አደረሳችሁ ይያልን የኢትዮጵያ አንድነት ሬዲዮ መልካም ምኞቱን ይገልጻል። በቅድሚያ በ15 ቀኑ እየተዘጋጀ የሚቀርበው ከመጽሐፍት ዓለም ይቀርባል። በመቀጠልም የሳምንቱን ዋና ዋና ዜናዎች ካስደመጥን በኋላ ዘርአይ ድረስ በዋሽንግተን ዲሲ በሚል የተጻፈ ጽሑፍ እናስደምጣለን። በመጨረሻም የተለመደው ሳምንታዊ ሬዲዮኑ ርዕሰ አንቀጽ መልእክት ከተነበበ በኋላ የፕሮግራማችን ፍጻሜ ይሆናል። እንግዲህ አድማጮቻችን የፕሮግራማችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የለቱን ስርጭት በሚከተለው ሙዚቃ እንከፍታለን።
Bengkoglish, basinna baskne, aamun gena, matash bivayne. Angkai nyalo, ay chawot mafar, anga leyin, sitanyar shinyaga.
Agar se dai bata
ጎግልሽ አገር ስጠኝ ጎግልሽ አገር ስጠኝ በቃ ጎግልሽ አገር ስጠኝ
ጎግልሽ ለሰነበስክኔ አሁን ገና መጣሽ ቢባኔ አንዳይን ያለው አይጫወት ማፈር አንዳለኝ ስጠኝ አርሽኛ ገር ጎግልሽ ለሰነበስክኔ አሁን ገና መጣሽ ቢባኔ ላይን ያለው አይጫወት ማፈር አንዳለኝ ስጠኝ አርሽኛ ገር ሀገሬን ትንጅራ ተከለሽናት እንድከወደደ አሳሳም ንስጋው ሀገር ግማተምናት በጋበዚትከው በቀሸበትም ወደረረ ወንተማይ ገርም ከማሳቱ ብር የታየሻለ እንደገና ጋሪ ደስማላሽ ጨዋታ ቆየት በቀሸበትም ወደረረ ወንተማይ ገርም
ለመጻሕፍት ማህደር አድማጮቻችን እንደ ተለመደው የማክበር ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ዝግጅት ፊታውራሪ በላይ ታሪክ በመሳሌ በራስ ምሩ ኃይለ ሥላሴ በ1942 ዓ.ም ተመረተ የተደረሰውን ልብ ወለድ ድርሰት ክፍል 5ን ይዘንላችሁ ቀርበናል። በክፍል 4 ላይ ተሚስትና ልጆቹ ጋር የተለያየው አቶ በላይ ካሳ ተብዙ ሽግርና ህመም በኋላ በአንድ ነጋዴ እርዳታ በግንደበረት አካባቢ አንድ የቤተ ክህነት አለቃ አስታመው ተረዱት በኋላ ጤናው ተስተካክሎ ባለቤቱንና ልጆቹን ለመፈለግ ተሳቸው ተሰናብቶ ባሰበው መሰረት ሊያገኛቸው ባለመቻሉ ተስፋ ቆርጦ አዲስ ኑሮ ለመጀመር ተሸዋ ወደ ሐረር መዝለቁን ሐረር የረጃዝማች መኮንን ጭፍራ ሆኖ ሥራ ጀምሮ በመልካም ተግባሩ ተወዳጅነትን በማግኘት በፊታውራሪነት ማዕረግ የረጃዝ መኮንን ቤት ውስጥ በዋና አጋፋሪነት ሲሰራ ቀደም ባለ ወቅት የረዳው ነጋዴ ለንግድ ሥራ ወደ ሐረር እንደመጣና እንዴት ባጋጣሚ እንደተገናኙ አዳምጠናል። እነዚህም ተተገናኙ በኋላ ነጋዴው ተደረሰበት የስርቆትና ዝርፊያ አደጋ ተገላግሎ ተፊታውራሪ በላይ ጋር እዛው ሐረር ደጃዝማች መኮንን ዘንድ በነጋድራስነት ማዕረግ እንደደረሰም ተተርኳል። በዛሬው ምሽት ክፍለ ጊዜያችን የዚሁኑ ትረካ ክፍል 5ን እንሆ ይዘንላችሁ ቀርበናል። ፊታውራሪ በላይ ታሪክ በመሳሌ በራስ ምሩ ኃይለ ሥላሴ ክፍል 5 በአጼ ምኒልክና በጣሊያኖች መካከል ያለ መግባባት የተሰራው የውጫሌ ውል ሲፈርስ ታላቅ ጠብ ተነስቶ ኢጣሊያኖች በትግሬ በኩል ወሰን አልፈው አገር ለመውረር ሲጀምሩ አጼ ምኒልክ በኢትዮጵያ ላለ ህዝብና ሰራዊታቸው የክተት ዘመቻዎች አስነግረው ደጃዝማች መኮንንን ራስ ብለው የራስነት ማዕረግ ሰጥተው ሾመው ተራስ ሚካኤል ተወለው ገዢ ጋር ተክላይ አዛዥ የጦር አበጋዝ አድርገው አሸንጌ ድረስ ዘልቆ የመጣውን የጣሊያንን ጦር ቀድመው ሄደው እንዲዋጉ አጼ ምኒልክ አዘዋቸው ሲሄዱ ተሐረር ብዙ ሹማምንትና ወታደር ተሸዋው ገንም እንዲሁ ታዞ አብሯቸው የሚሄድ ብዙ መኳንንትና ብዙ ምሰራዊት ተጨምሮላቸው ተሳቸው ጋር ቀድሞ አብሮ ሲጓዝ ፊታውራሪ ገበየሁ የሚባለው ያጼ ምኒልክ ያንዱ ክፍል የጦር አለቃ በራስ መኮንን ግንባር ላለ የጦር ሰራዊት መሪ ሆኖ ሌላውም በከንባታ በጉራጌ ያለ ጦር ተሐረርጌው የጦር ወታደር ጋር አብሮ ሆኖ ወደፊት ወደ ግንባራቸው ወገን ያሉትም የወሎ የየጁ የዋድላ የደላንታ የበጌ ምድር የላስታ የዋግና የትግሬ ጦር ተራስ ሚካኤል ጋር አብሮ እንዲዘምት አስቀድሞ ታዘዘ። በስተኋላ ደግሞ የመሐል ሰፋሪንና የጌዳራ አገሩን የጦር ሰራዊት አስከትለው አገር ጠባቂ ሹማምንትና ወታደርም እያዩ በየቦታው ትተው ራሳቸው አጼ ምኒልክ ባለቤታቸው እመቴጌ ጣይቱ ሳይቀሩ ተራስ መኮንንና ተራስ ሚካኤል ጋር ለቀደመው ጦር እንደ ደጀን ሆነው ተከታትለው ተነሱ። አጼ ምኒልክ ኮረመሽ፣ ራስ መኮንን ደሴ፣ ፊታውራሪ ገበየሁ ጎልቦ ላይ በሰፈሩበት ቀን ቦሩ ሜዳ ተሚባለው ቦታ ላይ በራስ መኮንን የግንባር ጦርና በፊታውራሪ ገበየሁ የጀርባ ጦር የጭፍራ አለቆች መካከል ጥልቅ ጠብ አምባጓሮ ተነሳ። ጠቡም የተነሳበት ምክንያት አንድ ትልቅ መንደር መስፈሪያ ለመያዝ በመሻማት ሁለት የጭፍራ አለቆች ተገናኝተው በዛው በመጣላታቸው ነው። በዚሁ ቦታ ላይ የአንድ ትልቅ ሹም ሰፊ አጥርና ብዙ ቤቶች በውስጡ ነበሩ። አንደኛው በራስ መኮንን የግንባር ሰፋሪ ክፍል ባሻገታነህ የሚባል ተሶዶ ተጉራጌ ዘማች ውስጥ የአንድ ጭፍራ አለቃ የሆነ ያንን ትልቅ መንደር ይዞ ለመስፈር ስለፈለገ እንደሱም ደግሞ ተፊታውራሪ ገበየሁ ተሸዋ ጦር ጀርባ የሰፈረው ባሻ ካሳሁን የሚባል አንድ የሻለቃ ያንኑ ቤት ይዞ መስፈር ስለፈቀደ እኔ ነኝ የቀደምሁ ሌላውም እኔ ነኝ በፊት የደረስኩ በመባባል ትልቅ ያንባጓሮ ጠብ ተነስቶ እጅግ ተማረው ጠበንጃ እያጎረሱ ለመታኮስ ደርሰው ድብልቅልቁ የወጣ ጩኸት እየተጮኸ ተነ ጭፍሮቻቸው ተሳልፈው ሳለ ይኸውም የተጣሉበት ብዙ ቤቶች ያሉበት ባለ ሰፊ አጥር ግቢ የዛው የቡሩ ሜዳ ቀበሌ ጭቃሹም አቶ አልዩ የሚባል ሰው ቤት ነበር። ባለቤቱም አቶ አልዩ በጭቃሹምነት መጥን መታያያ አዞ ሰንጋ ጭምር አሰናርቶ ያንኑ ደሴ ወስዶ ለማስረከብ አስይዞ ስለሄደ በዛን ጊዜ በቤቱ አልነበረም። ሚስቱ ግን እዛው ቤቱ ስለነበረች በዘማቾቹ መሃል የተነሳውን ሽብርና ጠብ የግቢው አጠገብ ስለሰማችና ስላየች በቶሎ እሷ ራሷ ያሉትን አሽከሮች አስከትላ ወጥታ ተሚጣሉት መሃል ገብታ ምነው ወንድሞቼ በምን ነገር ትጣላላችሁ? ዛሬ ጠላት መጣ እየተባለ ያንን ለመቃወም ስትሄዱ አንድ ሆናችሁ ተስማምታችሁ ስራችሁን በምትሰሩበት ሰዓት ምን ያጣላችኋል? ብላ የተጣሉበት በሰፈር መሆኑን አስቀድማ ሰምታ ስላወቀች ለመስፈሪያም እንደሆነ ለሁላችሁም ግቢያችን ይበቃል፣ ለእናንተ ለሹሞቹ አንዳንድ ቤት እንሰጣችኋለን፣ ለጭፍሮቻችሁም ብዙ ቦታ ስላለ በዙሪያው እየተጠጋ ይሰፍራል፣ ለእኛም ሌላው ዘማች እየመጣ እንዳያስቸግረን እንደ ዘበኛ ትሆኑናላችሁ፣ ለከብቶቻችሁ ሳር ለእናንተም የተገኘውን እህልና ውሃ እንሰጣችኋለን፣ ለአንድና ለሁለት ቀን አዳር ብላችሁ ለሁላችሁም የሚበቃ ቦታ እያለ የሚያጣላችሁ ነገር ያለ አይመስለኝም እያለች በትልቅ የትህትና ወቀሳ ቃል ስለነገረቻቸው ሴትየዋ ጨዋ የከበረች ሴት መሆኗን በአነጋገሯ ሁሉ ተመልክተው ነገሯን በጸጥታ አድምጠው ሰምተው ነበርና ጠባቸውን ፈጽመው ትተው እሺ
የነገሩን ሁሉ እውነት ነው እንደ ፈቃዱ እናድራለን ብለው ሁለቱም መልስ ሰጧት። ከዚህ በኋላ ለሹሞቹ የሚያርፉበት አንዳንድ ቤት ለሰዎቻቸው በዛው ዙሪያ የሚሰፍሩበት ቦታ አብቃቅታ ሰጥታ የተነሳሳው ጠብ ሁሉ ቀርቶ ሰላም ሆነ። ወደ ማታም ጊዜ ባለቤቱ ጌታው አልዩ መታያውን አስረክቦ ወደ ቤቱ እንደተመለሰ ተነስቶ የነበረውን አንባጓራና ሚስቱም ገላግላ ጠቡን አብርዳ ለሁሉም ቦታ እንዲያገኙና እንዲሰፍሩ ማድረጓን ስለሰማ ደስ ብሎት ባለቤቱን በጣም አመሰገናት። የራታቸውም ጊዜ ሲደርስ ሁለቱንም እንግዶች ሹሞች አብረው ራታቸውን እንዲበሉ ስለፈቀዱ ታረፉበት ልከው አስጠሯቸው። ሁለቱም መጥተው ራት ቀርቦ አብረው ሲበሉ ጨዋታ ጀምረው የባሶው ባሻ ከሳሁን አንደኛው እንግዳ ዛሬም የቴ መጥተው በርትተው ባይገላግሉን እንዲህ ለሁላችንም የሚበቃ ቦታ ሳይጠፋ በማይጠቅም ነገር ተክፉልን እንዳረስ ነበር። እግዚአብሔር እንደ መላክ እርሶን ልኮልን ተክፉ ነገር ሁሉ አዳኑን። እንኳንስ ሌላውን ሁሉ አድርገውልንና ሲገላግሉን ያስታወቁን የምክር ቃል ተልቤ ውስጥ ገብቶ ብርቱ ተግሳጽ ሆነኝ ተትልቅ ነገር ቆጥሬዋለሁ። በተደረገልንም ሁሉ በጣም አመሰግናለሁ አለ። ባለቤቱም ጌታው አልዩ እኔ በሌለሁበት ጊዜ ስለ እናንተ ያደረገችውን ስለ ሰማሁ በጣም ደስ ብሎኛል። ለአንድ ቀን የሰፈር አዳር ፊቱንም የሚያጣላችሁ ነገር አልነበረም ብሏቸው በራታቸው መሐል እንደዚሁ አንዳንድ ንግግር እያመጡ ሲጫወቱ ተወደ ጉራጌ የመጣው ሁለተኛው እንግዳ ባሻ ጌታነህ የሚባለው በጣም ዝምታ በማብዛቱ ብዙ አልተናገርም ነበርና የቤቷ ባለቤት ወንድሜ አንተስ ወዴት አገር ኑሯል የምትኖረው? ተወዴትስ ነው አሁን የመጣኸው? አትጨውትም ብላ ስለጠየቀችው የመጣሁት ሶዶ ተሚባል ከተማ ተጉራጌ ነው። የኔ ህይወት ነገር ብዙ ታሪክ አለው። ተልጅነቴ ጀምሮ መከራ አላጣኝም። ምናልባት እስካሁን ድረስ ያለው የህይወቴ ዘመን በጣም የሚበዛው ጊዜ በሽግርና በመከራ ነው ያለፈው። የተወለድኩበትንም ምንም አረጋግጬ እንኳን ባላውቅ ጎጃም ሳይሆን አይቀርም። በሕፃንነቴ ወራት ጥቂት ጥቂት አንዳንድ ነገርም ትዝ የሚለኝ አለ። ያደግኩበት ቦታ ግን አቶ ድንቃ ተሚባል ነጋዴ ዘንድ አገምዣ ተሚባለው ጉራጌ ውስጥ ነው። አቶ ድንቃ ለወዳጆቹ አንዳንድ ቀን ስለ እኔ ሲናገር እሰማው የነበር ይህን ልጅ ያገኘሁት ታባይ ወንዝ ወዲያ ማዶ ተመልካው አጠገብ ውሃው ዳር ነው። አንድ ወንድሙም ይመስለኛል አብሮት ነበር። ድንገት እዛ ወድቀው ብቻቸውን ስላገኘናቸው አንደኛውን ሌላ መንገደኛ ይዞት ሄደ። ይህን እኔ ይዤው መጣሁ እያለ ሲያወራ ነገሩን ገና ሳይጨርስ የቤቷ ባለቤት የአቶ አልዩ ሚስት ጆሮዋን ነቃ አድርጋ ተልቧ እያደመጠች እህ እህ እያለች ነገሩን ጨርሶ እስቲናገር መጠየቅና ማዳመጥ ጀመረች። ባሻ ጌታንህም ጨዋታውን እያከታተለ ይህንኑ ቃል ብዙ ጊዜ ሲናገር ለእያንዳንዶቹ ወዳጆቹ ጌታዬን ሰማው በጣም ልብ አድርጌም አዳምጠው ነበር። አቶ ድንቃም ሁለት ልጆች ነበሩት። ለሁሉም ለቤተሰቡ አገልጋያቸው እንደ ባሪያ ውሃ ቀድቼ እግር አጥቤ ቤት ጠርጌ የምሠራው እኔው ነበርሁ። የቤቱ ጣጣ ሥራ ሁሉ በእኔው ላይ ብቻ በመሆኑም ታቅሜ በላይ እያለ ሲናገር የቤቷ ባለቤት ቁና ቁና እየተነፈሰች ተመልክታ ታየው ጀመረች። ነገሩን ለማቋረጥ ባትፈልግም እስቲ ጨርስ አላስችልሽ አላት። ጌታነህም ወሬውን እየቀጠለ ጌቴ አገዛዙን በጣም ስላበረታብኝ አንዳንድ ጊዜም ይመታኝ ነበርና ጥቂት ከፍ ብዬ አድጌ ራሴን መቻል እንደ ጀመርሁ ተሱ ዘንድ ጠፍቼ ኮብልዬ የአገሩ ሽም ቀኛዝማች አየለ የሚባል የብዙ ጭፍር አለቃ ተሸዋ ተሾሞ የመጣ ሶዶ ተሚባለው አገር ላይ ነበርና እሱ ዘንድ ሄጄ በወታደርነት ለማገልገል ገባሁ። ያም አቶ ድንቃ ጌቴ የነበረው ይፈልገኝ ኖሮ ተጥቂት ሳምንቶች በኋላ እዛ ስላገኘኝ ባሪያዬ ነው ጠፍቶ ነው የመጣው እወስደዋለሁ ብሎ በዳኞች ላይ ከሰሰና ያዘኝ። እኔም ማርያም አይደለሁም ብዬ በጣም ተከራከርሁ። ለጊዜውም ዳኞቹ ነገራችን ስላስቸገራቸው ቀጠሮ አድርገውልን ዋናው ዳኛ ቀኛ ማቻገለ ያገሩ ገዢ ችሎች አስቻለበት አቀረቡን። ያም ያገሩ ሹም ቀኛ ማቻገለ አስተዋይ ሰው ስለሆነ በብዙ ጥያቄ ምርመራውን አደረገ። በጣምም ለኔ አን ጊዜ ረዳኝ ያማርኛ አነጋገሬ ተሱ ተጌቴ ታቶ ድንቃ የተሻለ ስለሆነና ሁለተኛም ደግሞ በፊት እንዳገኘኝ ሰሞን የልጅነት ስሜን ጠይቆኝ ጌታነህ ነው ብዬ የነግሬው ይሄውም ስሜ የምጠራበት አልተለወጠም ነበርና ምንም ሌላ ምስክር ባይገኝም እንኳን ያማርኛ አነጋገሬና ስሜ ስለመሰከረልኝ የውነቱ ነገር ምልክቱ ተገኝቶ ያገሩ ገዢ አቶ ድንቃን ገስጾ ተቆጥቶ ቀጥቶ ጌታነህ ብሎ ባሪያ አለ በማለት ተባርነት አድኖ ነፃ ወጣኝ ሲል ነገሩን ስትሰማ የቆየችው የዛው ቤት ባለቤትነቱ ተዋበች ነበርችና ምልክቱ ታባይደር መገኘቱና ስሙን አረጋግጦ ልጇ መሆኑን ስላስረዳት ተዚህ በኋላ ታግሳ ወሬውን ለማዳመጥ አልቻለችም። አንገቱን በጇ ጠምጥማ ይዛ እያለቀሰች እናትህ ተዋበችን የነኝ እያለች ትጮህ ጀመር። ያም አንደኛው እንግዳ የባሶ ባሻ ካሳሁን ትልቁ ልጇ ነበርና ወንድሙ ነገሩን በሚናገርበት ጊዜ ሁሉ ጠርጥሮ ሲመለከተው የቆየው ታባይ ዳር እሱም መገኘቱን የወሰደው ሰው አስጠንቶት ነበርና እኔም ካሳሁን የምባለው ታባይ ዳር የተወሰድሁት ነኝ ስላለ እሱም ትልቁ ልጇ ስለሆነ ተያይዘው ይላቀሱ ጀመር። ባለቤቱም ጌታዋ ልጁ ይህንኑ ታሪክ በማየት ደንግጦና ፈዞ ቆየ። እነሱም የሚያስደንቅ ስሜት አሳባቸውን ቀስቅሶት ጥቂት እየተላቀሱ ተቆዩ። በኋላ እንደገና ወደ ልቦናቸው አሳባቸውን መልሰው የእሷው ልጆች ሁለቱም ወንድማማቾች መሆናቸው ስለተገለጸ እንደገና ተሳስመው ተብዙ ዓመት በኋላ ተናታቸው ጋር ስላገናኛቸው እግዚአብሔርን አመስግነው ሲገረሙ ቆዩ። ጌታዋ ልጁም በዛን ጊዜ ይህችኑ ሴት ሲያገኛት የመከራዋን ነገር ሁሉ ሰምቶ እነዚሁንም ልጆቿን አብሮ ሲያፋልጋት የነበረው በመሆኑ ነገሩን ሁሉ እንደ ሰማ ልጆቿ መሆናቸውን ለማመን አልተቸገረም። እናታቸውም ያን ጊዜ በተለያዩበት ቀን የደረሰባትን መከራ አባታቸውን የአባይ ውሃ ሙላት ሲወስደው ስላየች እነሱን ተዛፍ ስር ትታ የባሏን መጨረሻ ነገር ለማየት እያለቀሰች በወንዙ ዳር ዳር እየተከታተለች መሄዷን ታይኗ ባሏ ሲጠፋም ድረስ ውሃው ይዞት ተሄደም በኋላ ተዛም ብትመለስ ልጆቿን ተተወችበት ቦታ ማጣቷን የሆነውን ታሪክ ሁሉ እያጫወተቻቸው እንደገና ደግሞ ይላቀሱ ጀመር። ተራትም በኋላ እንደዚሁም ልጆቹ የነበሩበት አገር ያስተዳዳጋቸውን ወሬ እያመጡ ሲጫወቱ ብዙ ቆዩ። ባሻካስ አሁን የሚባለውን ትልቁን ልጇን የወሰደው አቶ ደባይ የሚባለው የሸዋ ሰው ልጅ የለውም ኑሮ ይህንኑ ካሳሁንን እንደ ልጁ አድርጎ ወዶትና አፍቅሮት ማሳደጉን ሲሞትም ቤቱን ንብረቱን ርስቱን አውርሶት መሞቱን ተዛም ወዲህ በሱ እግር ለመንግሥት በወታደርነት አገልግሎት ገብቶ በመልካም ሥራውና አገልግሎቱ ተሻንበልነት ማዕረግ ድረስ ደርሶ የጭፍራ አለቃ መሆኑን እያጫወታቸው መልካም ዕድል አጋጥሞት ተዚህ ድረስ በመድረሱ እናቱም ደስ ብሏት እግዚአብሔርን አመሰገነች። ባሻ ካሳሁን አቶ ደባይ ታባይ ዳር ሁለቱን ወድቀው እዛ ታንድ መንገደኛ ጋር እንዳገኙአቸው ወንድማማች መሆናችንንም እየጠረጠሩ ያንን ሌላ ሰው ይዞት በመሄዱ እያዘኑና እየተጸጸቱም በፊት ብዙ ጊዜም ይነግሩኝ ነበር እያረ አወራላቸው። ትንሹ ጌታነህ ግን ተባርነቱ ድኖ በወታደርነት አገልግሎት ተደንብ ተገባ ወዲህ በዛ ወረዳ አገር ውስጥ አንዳንድ ሽፍቶች ስለነበሩ አንድ ጊዜ አንድ መንገደኛ ተደብድቦ ገንዘቡንም ሽፍቶች ዘርፈውት ሽፍቶቹን ፈልጎ እንዲይዝ ተመቶ አለቃው ስለታዘዘ ጌታነህ ተባላንጆሮቹ ወታደሮች ጋር አብሮ ሄዶ
ተሽፍቶቹም ጋር ተገናኝቶ ሲታኮስ ቆይቶ ሽፍቶቹ ሲሸሹ ጌታነ በድፍረት እየተከታተለ ለመያዝ ሲደርስባቸው ተኩሰው መተው አቁሰለውት ወድቆ ኖሮ በዛውም የተነሳ ብዙ ቀን ታሞ መዳኑን ደግሞም ሌላም ብዙ አንዳንድ ችግር ተዛም ወዲህ ያገኘውን ያጫወተ ተዛ ሁሉ በኋላ አገልግሎቱና ልፋቱ በባልንጀሮቹና በበላይ አለቆቹ ተመስክሮለት እዚሁ ሻለቅነት ማረግ ሹመት መድረሱን አወጋቸው። ያንለትም ሁለቱ ሳይተዋወቁ ተጣልተው ለመጋደል ደርሰው የቤቷ ባለቤት በመልካም አነጋገሯና በእውነተኛም የፍቅር ሥራ ሳታውቃቸው ተጠባቸው ገላግላ ተክፉ ነገር ሁሉ ያዳናቻቸው ቀጥሎም እናት ሆኗ በመገኘቷ የእግዚአብሔርን ድንቅ ሥራ እየደጋገሙ እያመሰገኑ ሲጫወቱ ተሌሊቱ እስከ 6 ሰዓት ድረስ ቆይተው ወደ የማረፊያቸው ደስ ብሏቸው ሄዱ። አድማጮቻችን ፊታውራሪ በላይ ራስ ምሩ ኃይለ ሥላሴ ክፍል 5ን በዚህ እናጠናቀቃለን። ክፍል 6ን ተሁለት ሳምንት በኋላ ይዘንላችሁ እንቀርባለን። ቀጣዮቹን የምሽት ዝግጅቶች እንድትከታተሉ በትህትና እንጋብዛለን። መልካም ምሽት።
ድንቅ ነው ሙሽራው ማማሩ ወርቅ ነው ብር ነው ዝናሩ ድንቅ ነው ሙሽራው አርማጮቻችን እንደምሰምታችኋል ከዚህ በመቀጠል ሳምንቱ ዋና ዋና ዜናዎችን አስደምጣለን። በቅድሚያ ማረሰ ዜናዎቹ ከጋምቤላ ክልል ተፈናቀሉና ከዘር መጥፋቱ የተረፉት አማራዎች ማያድ ቢሮ መግባታቸው ተገለጸ። በዋሽንግተን የትግራይ ያኔ ኤምባሲ ጽፈት ቤት ለአጭር ሰዓት በተቃዋሚዎች ቁጥጥር ስር ውሎ ነበር። የመጪውን 2007 ዓመተ ምህረት የትግራይ ያኔ ምርጫ ድግስ ላይ የሚሳተፉ ወያኔ ሰራሽ ፓርቲዎች ብጥብጥ ላይ ናቸው። በኢትዮጵያ የፖለቲካ ስርዓቶች በጠበቃ አጥዎት ምክንያት ከነቀጠሮ እየተንገላቱ ነው ተባለ። የአውሮፓ ህብረት ሰብአዊ ኮሚቴ የወያኔን ህገወጥ ተግባሮች በመመርመር ወቀሳ አቀረበ። ዜናዎች በዝርዝር ከጋምቤላ ክልል ተፈናቀሉና ከዘር ማጥፋቱ የተረፉ አማራዎች ወደ ማያድ ቢሮ መምጣታቸው ተገለጸ። ከተፈናቀሉ ብዙዎቹ የግር ጉዞ ጀምሮ በዱር በገደሉ እየተንከራተቱ መሆናቸውና ለቸነፈርና ለአደገኛ አውሬዎች የተጋለጡ መሆናቸውን አካባቢውን የለቀቁ በጀርመን ደቸ ቬለ አማርኛ ፕሮግራም የሰጡት ምስክርነትን አረጋግጠዋል። እነዚህ ጋምቤላ ክልል ሜጢ ከተማ ጎሸኔ ቀበሌ ይኖሩ የነበሩ የአማራ ተወላጆች ለወያኔ ሰብአዊ እርምጃ ሰለባ የሆኑት በተለመደ ወያኔ ጸረ አማራ ቅስቀሳ የተቆሰቆሰ ግጭት እንደሆነም ተፈናቃዮቹ መስክረዋል። ህይወታቸውን አትርፈው ወደ ሚያጽፈት ቤት የገቡት ከሰጡት ቃል እንደተረዳ ነው። በህይወት ተርፈን ለመጠለያ መታለላችን ያስደሰታችን ቢሆን ያስደሰተም ሆን ቢሆንም የተለየናቸውን ግኖቻችን መዳረሻና ጣፋንታ ለማዋቀር መቻላችን ጥልቅ በሆነ ሀዘን ላይ እንደምንሆናችንን ገልጻለን ብለዋል። የኢትዮጵያ በጫካ ወደቁ ወገኖቹ ደራሽ እንዲሆን ተማጽነዋል። አርማጮቻችን የተፈናቀሉትን የሰጡትን ምስክርነት የችግሩ ጥልቀት አድማጮቹን ለመረዳት እንዲችሉ ይቅርታ አድማጮቻችን ለመረዳት እንዲችሉ የደችቤልን ቃለ መጠይቅ ከዚህ ቀጥለን እናስተምጣለን።
ይህን በተኛነበት ቦታ ላይ ተመተን ያው በጥይቱ እርሳስ በሰውነታችን ውስጥ እንዳለ ነው። አሁን ወደዚህ አካባቢ ደረስ ነው እና በዚህ ከታችም ተከባጅ አደጋ ነው ደረሰው። ያው አለ ንብረታችን ተቃጥሎ ደግሞ ህዝቡ ነው አለቀ ያለው። ግጭቱን የፈጠሩብን እኛን አማራዎችን የጋምቤላ ክልል የፖሊስና የፖሊስ ኃይሎች ናቸው። የወረዳና የዞን ፖሊስ ኃይሎች ናቸው ቀጥታ መተው የጠሩ ተኩስ ከፍተው ብዙ ህዝብ የጨረሱት።
የወረዳ ኃይሎች ናቸው አሉኝ?
አዎ የወረዳና የዞን ፖሊሶች ናቸው። በትክክል መረጃው የሚገባ ነው ያለው። ሰው የምናውቃቸው ስማቸውን ባናቅም በቃል እናቸዋለን። የሰለጠኑ ፖሊሶች ናቸው። ከዛው ከየቀበሌው ተውጣተው ወረዳ የሚያሉት አጠቃላይ ፖሊሶች ናቸው ጥቃት ያደረሱበት።
እርስዎ አሁን ምንድን ነው የደረሰበት? ቆስለዋል ማለት ነው? እንዴት ነው? በምን ሁኔታ ላይ ነው የሚገኙት?
ያለሁኝ ሌሎችም የቆሰሉ አሉ። ከባድ ቁስለት ነው የደረሰብን።
ተኩስ ነበረ? በጥይት ቆስላችኋል ወይስ በዱላ ነው የደበደባችሁ?
አይ በመሳሪያ ነው።
ያው በጠመንጃ ማለት ነው። ማን ነው ይሄን ያደረገው? ምንድን ነው የደረሰበት ጉዳት በግል እርሶ?
አይ ያው ወንድሞቻችን በጥይት ተመተዋል። እኛ ያው አመንተናል።
አቶ ተስፋሁን አለም ነህ የመኢአድ የህዝብ ግንኙነት ኃላፊ። የቆሰሉ የሞቱ እንዳሉ ከዚህ በፊት በመገናኛ ብዙሃን ተነግሯል። አሁን የተረፉ ሰዎች የቆሰሉ እናንተ ጋር አደርሰው መጠለያ አግኝተው ህክምና የሚያስፈልጋቸው በመታከም ላይ መሆናቸውን ሰምተናልና ምን ያህል ሰዎች ናቸው?
ወደ ቦታው እኛ ሄደን ነበር የመኢአድ የልዑካን ቡድን ማለት ነው። የቆሰሉት ሰዎች እጅግ በርካታ ናቸው። ቁጥራቸውን ይሄ ነው ያለ ማለት ያስቸግራል። ምክንያቱም በየጫካውና በየዱሩ ምንም ሊገኙ አልቻሉም። ነገር ግን የቆሰሉት ሰዎች በእኛ በምንችለው አቅም ማለት ነው ባለን አቅም እርዳታ ወደ አዲስ አበባ መጠናቸዋል። ህክምናም እያደረግንላቸው ነው ያለ ነው። አሁንም ግን ከፍተኛ ቁጥር ያለው ሰው ችግር ውስጥ ነው ያለው። በሚገርም ሁኔታ ከዛው አካባቢ ማለት ነው ከጎደሬ ወረዳ ሜጢ ከተማና ከሜጢ ከተማ ወደ ሾኔና ጎሽኔ የሚባሉ ቀበሌዎች አሉ። በእነዚህ ቀበሌዎች ላይ ምንድነው የሚደረገው? ግጭት ወደ ተከሰተበት ቦታ አምቡላንሶች የቁስለኛም ወይም የሞተ ሰው ይዘው ይመጡና ከቦታው ተመልሰው ሲሄዱ ይዘውት የሚሄዱ የጦር መሳሪያ ነው ይዘውት የሚሄዱ እና ከፍተኛ ቁጥር ያለው በእርግጥ በትክክል ለመናገር ያህል ይህንን ድርጊት ሆን ብሎ መንግስት ራሱ የአጀንዳ ማስቀየሻ እያደረገው ነው ያለው። የሚገርም ነው ያለው። ህጻናቶች፣ አዛውንቶች በጣም ከፍተኛ ችግር በአካባቢው ያለውን ሀብት ንብረት ማስራት ቢችሉም ሀብትና ንብረታቸው ባላስፈላጊ ሁኔታ ስለወደመባቸው ምንም አይነት ከእጃቸው የለም። ወደ አዲስ አበባ መምጫ እንኳን ምንም ነገር የላቸውም። ሌላው በጣም ከታዘብነው እና ካሳዘነን ጉዳይ ለመናገር ያህል ምንድን ነው፣ ከሜጢ ከተማ አውቶማቲካሊ የባስ አገልግሎት ቁሟል። ቴፒ መጥተውም የመኪና አገልግሎት ከፍተኛ በሆነ ከኖርማል በሶስት እጥፍ ማለት ነው በተግባር ያየ ነው ማለት ነው። ስለዚህ ከስቃያቸው እጅግ ከፍተኛ ነው አሁን ያለበት ሁኔታ።
አቶ ተስፋሁን፣ ነገሩ የተወሳሰበ ነው። አስተዳዳሪ የሆኑ እንግዲህ የመንግስት ባለስልጣን ናቸው፣ እሳቸውም ተገድለዋል። በሚያሳዝን ሁኔታ ልጆቻቸውና ባለቤታቸውም ተገድለዋል ነው በመገናኛ ብዙሃን የተገለጠውና ይሄ ትንሽ የእርስ በርስ ግጭት አይነት ነገር ነው የሚመስለው። እና ለምንድን ነው ኃላፊውን የገደሉ እነማን ናቸው የገደሏቸው? እና ይሄ የተወሳሰበ ነገር ነው።
ትክክል ነው። የጎደሬ እዛው የሜጢ ከተማ አንድ ካቢኔ አቶ ጸጋዬ የሚባል መሞቱን እኛም አረጋግጠናል። ነገር ግን እዛ ሜጢ ከተማ ላይ ችግሩ የተፈጠረው ምንድን ነው፣ እነሾን የሚባሉ ላይ ከፍተኛ የሆነ አማራ ይገደላል። ስለዚህ የሜጢ ከተማ ያነሳው ምንድን ነው፣ በአካባቢው ያለው አስተዳደር ምላሽ ይስጠን ነው፣ ምላሽ ይስጠን ነው። ምክንያቱም በዛ ላይ እየሞተ ነው ያለው፣ እርዳታም እንዳይደረግላቸው ድጋፍም እንዳይደረግላቸው ከዛው እያለቁ ናቸው ያሉት። ስለዚህ ለዚህ እናንተ በአስፈላጊ ሁኔታ አልደረሳችሁም የሚል የሜጢ ከተማ ህዝብ በሚገነፍልበት ሰዓት በዛን ሰዓት በተፈጠረ ግጭት ይህ ሰው ሙቷል። በተግባር
ቤታችን በተኛንበት ቦታ ላይ ተመተን ያው በጥይቱ እርሳቸው በሰውነታችን ውስጥ እንዳለ ነው አሁን ወደዚህ አካባቢ የደረስ ነው እና በዚህ ቤታችን ከባድ አደጋ ነው የደረሰው። ያለ ንብረታችን ተቃጥሎ ወድሞ ህዝብ ነው አለቀ ያለው። ግጭትን የፈጠሩብን እኛን አማራዎቹን የጋምቤላ ክፍል የፖሊስና የፖሊስ ኃይሎች ናቸው። የወረዳና የዞን ፖሊስ ኃይሎች ናቸው። ቀጥታ መጥተው የፈጠሩ ተኩስ ከፍተው ብዙ ህዝብ የጨረሱት
የወረዳ ኃይሎች ናቸው አሉኝ።
አዎ፣ የወረዳና የዞን ፖሊሶች ናቸው። በትክክል መረጃው የሚገባ ነው ያለው። ሰው የምናውቃቸው ስማቸውን ባናቅም በአካል
አድማጮቻችን ወደ ቀሩት ዜናዎች እንሸጋገራለን። ይቅርታ። ባለፈው ሰኞ በዋሽንግተን የትግራይ ወያኔ ኤምባሲ ጽህፈት ቤት የባለጉዳዮች መቀበያና ማስተናገጃ ክፍሎች በቁጥጥር ስር በማድረግ መፈክሮች እያሰሙ ተቃውሟቸውን ገልጸዋል። በወያኔ ኤምባሲ ጽህፈት ቤት ተቃውሞ ለማሰማት የተሰበሰቡ ኢትዮጵያውያኖች የአገዛዙን የሰብአዊ ድርጊቶች በማውገዝ መፈክር በሚያሰሙበት ሰዓት በኤምባሲው ውስጥ መሳሪያ የታጠቁ የደደቢት ምሩቆች ሲንጎራደዱ የታዩ ሲሆን ከእነዚህ መካከል አንደኛው ተኩስ በመክፈት አስፈራርቶ ተቃዋሚዎቹን ለመበተን ያደረገው ጥረት እንዳልተሳካለትና የአሜሪካ የጸጥታ ኃይል በቦታው በመገኘት ተቃዋሚዎቹን በሰላማዊ መንገድ ሽኝት እንዳደረግላቸው ከስፍራ የነበሩት ከሰጡ ቃል ለመረዳት ተችሏል። ተቃዋሚዎቹ በወያኔ ኤምባሲ ጽህፈት ቤት ውስጥ የነበሩትን የጸረ ኢትዮጵያ መግለጫና የወያኔ አምሳያ የፕሮፓጋንዳ ፎቶዎችን ነቅሎ በመጣል በተለይም የኢትዮጵያ ሰንደቅ ዓላማ የሆነውን የነጻነትና የክብር መግለጫ በሆነው በመለወጥ የትግሉ አርማን አውለብልበዋል። የደደቢት ምልምሎች በነጻው ዓለም ሰላማዊ ተቃውሞ ባደረጉት ላይ ተኩስ መክፈታቸው የአገዛዙ አረመናዊ ባህሪ የአገር ድንበር ለማያቆመው አስመስክሯል ያሉ ወገኖች ግብታዊም ይሁን የተጠናቀረ ትግል የሚያስፈልገው መስዋዕትን በመክፈል መካሄድ ይኖርበታል ብለዋል። በሌላ በኩል ደግሞ የአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት የአጋዚያኑን ተኳሽ አምልጦ አገር ለቆ ወጥቷል ሲል የቀልድ መግለጫ ሰጥቷል። ይህ በእንዲህ እንዳለ እዚህ ባለንበት በስቶኮልም በስዊድን የሀፓ ወጣት ክንፍ የሚባሉ ወደ ኤምባሲው ጽህፈት ቤት በመግባት ከወያኔ የስልጣን መያዝ ጋር በተያያዘ ደብዛቸው ስለጠፋው ታጋይ ወገኖቻቸው ጥያቄ እንዳቀረቡና የፖሊስ ኃይል በኤምባሲው ጽህፈት ቤት በመገኘት ሁኔታውን ለማብረር መሞከሩን ሰልፈኞቹ ገልጸዋል። በትግራይ ወያኔ የምርጫ ድግስ ላይ የሚሳተፉ የወያኔ ሰራሽ ፓርቲዎች እየተበጣበጡ ነው። በ2007 ዓ.ም ምርጫ የወያኔ ጃንጥላ ይዘው ለማጀብ የተቋቋሙና በወያኔ ክፍያ የሚተዳደሩ የስም ፓርቲዎች ከሆኑት አንደኛው የኢትዮጵያ ራዕይ ፓርቲ አመራር አባላት በገንዘብ ንትርክ በፓርቲው ሊቀመንበር አምባገነናዊነት ምክንያት አብዛኞቹ ከድርጅቱ መውጣታቸውን ከሰሞኑ ይፋ አድርገዋል። ወያኔ የኢትዮጵያን ህዝብ ሀብት በመዝረፍ ደጋፊዎቹንና ታማኝ አድርጎ ለመያዝ የሚከፍለውን ገንዘብ የሚቀራመቱት በድርሻ ጠብ የተነሳ ቅራኔው ተባብሶ በመምጣቱ የወያኔ ድጋፍ ቅራኔውን ለመፍታት እየተሞከረ መሆኑም የወያኔ አደራ ተቀብለው በድርጅት ውስጥ ያሉት ገልጸዋል። በተለይም ወያኔ ጠፍጥፎ የመሰረተው የኢትዮጵያ ራዕይ ፓርቲ ተብሎ የሚጠራው የሚመራው ሊቀመንበር ከወያኔ የተቀበለውን የ1 ሚሊዮን ብር ድርሻ መልሶ በብድር ስም ለፓርቲው ልሰጥ ፈልጋለሁና ፈርሙልኝ የሚል ጥያቄ ለአመራሩ በማቅረቡ ህገ ወጥነቱ በመግለጽ 5 የአመራር አባሎች ራሳቸውን አገልለዋል። የኢትዮጵያ ራዕይ ፓርቲ በዲያስፖራው ውስጥ በወያኔ ድጋፍ ገንዘብ በማሰባሰብ ለግለሰቦች በማደል ላይ መሆኑ ስለተረጋገጠ ቅሬታዎችም እየተባባሱ መጥተዋል። ወያኔ መጪው ግንቦት ምርጫ ላይ እንዲሳተፉ እንክብካቤ እየተደረገላቸው ካሉት ፓርቲዎች ከኢዳፓ ቀጥሎ የኢትዮጵያ ራዕይ ፓርቲ መሆኑ የውስጥ አዋቂዎች ገልጸው የኢትዮጵያ ራዕይ ፓርቲ ሊቀመንበር የሚባለው በቅርቡ በወያኔ ጥሪ ወደ አገሩ ከሰሜን አሜሪካ ሲገባና የተፈጠረውን ፓርቲ ሲሸለም ራዕይ ከላይ ተሰጥቶኛል፣ ከሰማይ ወርዶልኛል፣ ኢትዮጵያን ትመራለህ ብሎ መንፈስ ስለነገረኝ ከአሜሪካ መጥቻለሁ በማለት ንግግር ማድረጉ ይታወሳል። የኢትዮጵያ ፖለቲካ ሰንሽ በጠበቃ አጥቶት ምክንያት በቀነ ቀጠሮ እየተንገላቱ ነው ተባለ። የትግራይ ወያኔ አገዛዝ መላዋጊቷ ተቃዋሚዎች ናቸው የሚላቸውን ህገወጥ በሆነ መንገድ በቂም በቀል በመነሳሳት ለእስር የሚዳርጋቸውን የሚቀርባቸውን ክስ የሚከላከላቸው ጠበቃ መጣታቸው በቀነ ቀጠሮ እንግልት ላይ መሆናቸውን የሰብአዊ መብት ተሟጋች ድርጅቶች ተቃውሟቸውን እያሰሙ ነው። ተሸብሮ የሚያሸብረው ወያኔ ተጠርጣሪዎች የሚላቸውን በፌዴራል ወንጀል ምርመራ ማዕከል በማድረስ የሽብርተኝነት አዋጅ አንቀጽ በመጥቀስ የሚከፍተው ክስ ለታሳሪዎቹ ጠበቃ ሆኖ መቅረብ የሚችል የህግ ባለሙያ እንዳያገኙ አገዛዙ የማስፈራራት ዘመቻ እያካሄደ መሆኑንም የሰብአዊ ድርጅቶቹ ገልጸዋል። የትግራይ ወያኔ አገዛዝ ታሳሪዎቹ የተከሰሱበትን የሐሰት ወንጀል እያጣራሁ ነው በሚል የውሸት ሽፋን ጊዜውን በማራዘም ከፍተኛ በደል እየፈጸመ መሆኑና ተጠርጣሪዎች የሚባሉ ታሳሪዎችም አልተከላካይ ጠበቃ ቃላቸውን ለምርመራ ክፍል እንዲሰጡ እየተገደዱ መሆኑን ገልጸዋል። በተለይም ፓርቲው አመራር አባላት የነበሩትን የሚከሰሱበት የሐሰት ወንጀል የሽብርተኝነት አዋጅ በመሆኑና ለተከሳሾቹ መከራከር በራሱ ወንጀል አድርጎ ስለያዘው ደፍሮ የሚሟገጥ ጠበቃ አገሪቷን እንዳጣች የሰብአዊ መብቶች ተከራካሪዎች ዘግበው የሰብአዊ መብት በሰፊው የተጣሰ ነው የሚለውንም ወቀሳቸውን ሰንዝረዋል። የአውሮፓ ህብረት ሰብአዊ ኮሚቴ ወያኔን ህገ ወጥ ተግባሮች በመመርመር ወቀሳ አቀረበ። የአውሮፓ ህብረት የሰብአዊ ኮሚቴ ባለፈው አርብ ባካሄደው ጉባኤ በኢትዮጵያ በዜጎች ላይ እየደረሰ ስላለው የሰብአዊ መብት ጥሰት ሪፖርት አዳምጧል። የሰብአዊ መብት መጣስ አስመልክቶ ከቀረቡት ሪፖርቶች መካከል የግንቦት ሰባት መሪ ታግደው መወሰድ የሚመለከት ሲሆን በዋና ጸሐፊው ላይ የተፈጸመው ጠለፋ ዓለም አቀፍ ግን የባጣሰ ነው በሚል ደምድመውታል። በተለይም የአንድ የህብረቱ አባል አገር ዜጋ በዚህ ሁኔታ መታገድ ዓለም አቀፍ ህግጋትን የጣሰ ነው ማለት በጉዳዩ ላይ ያለውን አቋሙን አስታውቋል። በዚህ በአውሮፓ ህብረት ሰብአዊ መብት ኮሚቴ በብሩሰል የወያኔ ዲፕሎማት የቀረበውን ክስ ካዳመጠ በኋላ ወቀሳው አግባብነት እንደሌለው መልሰቷል። ተወካዩ በዚህ ሐላ ሳያበቃ በኢትዮጵያ የሰብአዊ መብት የተረጋገጠ ነው ማለት የተለመደውን የቅፈት ቃል ሰጥቷል። በ1997 ዓ ም ምርጫ ላይ የወያኔ ህገ ወጥ ድርጊት የዘገቡትንና የምርጫ ድምፅ ሳጥን ዝርፊያ ባካሄደው ወያኔ ላይ ምስክርነታቸውን ከሰጡት አንዷ በወቅቱ የአውሮፓ ህብረት ታዛቢ ሆነው የሰሩት እና ጎሜዝም በንዑሱ ኮሚቴው ጉባኤ ላይ በመገኘት አስተያየታቸውን ሰጥተዋል። የወያኔ ህገ ወጥ ተግባር ሪፖርት ያቀረቡት በበኩላቸው ወያኔ ለእንግሊዝ መንግስት ለአቶ አንዳርጋቸው ጤንነት የሰጠው ማረጋገጫ ባለመኖሩ ተባባሪነቱን አላሳየም የሚል ወቀሳ ሰንዝረዋል። የህግ ጥሰቱን የገመገመው የሰብአዊ መብት ኮሚቴው በሰጠው ውሳኔ በአጭር ጊዜ ውስጥ የእንግሊዝ ዜጋ የሆኑትን አቶ አንዳርጋቸውን የእንግሊዝ ኤምባሲ እንዲገናኛቸውና ስላሉበት ጤንነት ለመረዳት እንዲችል ወያኔ መታወር አለበት በሚል ማሳሰቢያ ስብሰባውን በትኗል። በመጨረሻም የስዊድን መንግስት ለተቋቋመው የፍልስጤም መንግስት ዲፕሎማሲ አውቅና መስጠቷን ይፋ አደረገች። እስራኤላውያንና ፍልስጤማውያን ጎን ለጎን አብረው መኖር ይችላሉ የሚለውን የጉርብትና ድርድር በይፋ ስትገፋ የነበረችው ስዊድን በአዲስ በተዋቀረው የመንግስት በኩል እውቅናዋን ሰጥታለች። ስዊድን በዚህ እውቅና ከምዕራባውያን ሀገሮች የመጀመሪያ ሀገር ስትሆን የአውሮፓ ህብረት በዚህ ጉዳይ ላይ ምን አቋም እንዳለው ይፋ የሆነ ነገር የለም። የስዊድን ገለልተኛ ፖሊሲ አለ በሚለው ተመክሮ የወሰደችውን አቋም አስመልክቶ የአሜሪካ መንግስት በበኩሉ ተቃውሞውን አሰምቷል። ይህ በእንዲህ እንዳለ እስራኤል በስዊድን የሚገኙትን አምባሳደሯን በዛሬው ዕለት ለምክክር መጥራቷን ይፋ አድርጋለች። የሳምንቱ ዋና ዋና ዘገባዎች በዚህ ይጠቃልላሉ።
አንበሳን ተሰብሯን ውድ ደርም ደግፋው ደግፋው ይህን እያየ ይንፈራል ወይ ሰውን ደግፉን ደርም ደግፉን።
በመቀጠልም ዘረኛው የትግሬ ወያኔ ቡድን በመፈጸም ላይ ስላለው የዘር ማጽዳትና የዘር ማጥፋት ወንጀልና ለመቋቋም የተሰጠ ጥሪ እናስደምጣለን። ሰቆቃ ወአማራ። እነሆ በኢትዮጵያ ምድር የአማራዎች ጩኸት በረከተ፣ በምድራችን ላይ መኖር ተነፍገናልና፣ ኢትዮጵያዊነታችንን ተገፈን ሰርተን እንዳንበላ ሆነናልና፣ መሬታችን ተቀምተን ርስት አልባ ሆነን የትም ተጥለናልና እንጮኋለን። በበደኖ ስንታረድ ሕዋት ቢላዋ አቀባይ ነበር። በእንቁፍቱ ገደል ከነ ነፍሳችን ስንወረወር ሕዋት ካሜራ ይቀርጽ ነበር። በጅጅጋ ስንሳደድ ሕዋት ያዟቸው በሏቸው እያለ ከበሮ ይደልቅ ነበር። ለመሬታችን ተነጥቆ እጁ ያልደረሰበትን ለባዳ የሰጠብን ማንም ሳይሆን ሕዋት ነው። በብሔሮች ልብ ውስጥ የአማራን ጥላቻ ሳይሰለቹና ሳያቋርጡ የሚዘሩት እነሱ ናቸው። በየትኛውም ክልል ተዘዋውረን እንዳንሠራ፣ በፖለቲካው በኢኮኖሚውና በማኅበራዊ እንቅስቃሴ እንዳንሳተፍ ገፍተው ገፍተው ፋንታችንን የነፈጉን ሕዝባዊ ወያኔ ሓርነት ትግራይ ተብዬዎች ናቸው፣ ሌላም አይደሉም። ማንም ተነስቶ በአማራ ሕዝብ ላይ እንዲፈነጭ ያሻውን እንዲያደርግ የሰበኩ፣ ያስታጠቁ፣ ያስገደሉ፣ ያዘረፉ አሁንም የሰሜን ጎረቤቶቻችን ናቸው። የኢትዮጵያን ሁለንተና ተቆጣጥረው የአማራን ሕዝብ እያንኩላሹ እያመከኑ ዘሩን እያጠፉ ነው። የዘር ማጽዳት ዘመቻቸው ጎምርቶላቸዋል። ዛሬ የአማራ ሕዝብ ከቤተ ክርስቲያን ቅጥር ውስጥ እንደ ገባ ውሻ ተቆጥሯል። ሁሉም በያዘው ነገር እያባረረ ይቀጠቅጠዋል፣ ይወግረዋል። ከሰሞኑ እንኳ በጋምቤላ ምድር አርሶ አደር የአማራ ገበሬዎች አሰቃቂ የዘር ማጽዳት ዘመቻ ተዘምቶባቸዋል። በመቶዎች የሚቆጠሩ ንጹሐን በቤታቸው ውስጥ ከነ ነፍሳቸው በሳት ጋይተዋል። ንብረታቸውን ጥለው ከቀያቸው ተሰደው የትም የትም ተበትነዋል። ግፍ ከመስፈሪያው ሞልቶ እየፈሰሰ ነው። ለዚህ ሁሉ ሥቃይ የዳረገን በደል ምን ይሆን ብለን የጠየቅነው ጊዜ መልሱ ምንም አይደለም። ኢትዮጵያን ባልን ነው ይህ ሁሉ ሥቃይ የሚደርስበት። ጎሰኝነትን ንቆ አንድነታዊነትን ስለ ዘመረ ነው የተመታው እንጂማ እንኳንስ እሱ ትልቁ ብሔር ትንሾቹም ተደራጅተው ጉልበት ይዘው ጉልበተኛ ሆነዋል። ኢትዮጵያን ሲል አማራ ተበላ። ሁሉም በዘሩ ሲደራጅ፣ እሱ ግን ኢትዮጵያን በማጥበቁ ተመታ፣ ተወገዘ፣ ተዋረደ፣ ተበተነ። አፍሪካ ሥጋዋን በሚቀራመቱ ቅኝ ገዢዎች ስር ስትወድቅ እምቢ ያሻፈረኝ ብሎ ዳር ድንበሩን በደሙ ላስከበረ፣ አጥንቱን ለከሰከሰ ለዚህ ታላቅ ሕዝብ የወንድሞቹ ውለታ ይህ ሲሆን ማየት ያማል፣ ልብን አድምቶ በሲቃ ያስሞላል። አማሮችን እንዲህ ሆኖ ማየት ከምር ያማል፣ ደምን ያፈላል። ለምን ወገናችን አማራ እንዲህ እስኪሆን ድረስ ተዘለለ ብሎ ያስቆጫል፣ ቁጭቱ እንደ ግርሳት ያንገበግባል። ሕዝቤ ሆይ አድምጠኝ፣ ደግሜ ደጋግሜ ነው የምነግረህ። ሕልውናችንን ተደራጅተን እንጠብቅ። በአማራነት መደራጀት ኢትዮጵያዊነትን መጣል አይደለም፣ ኢትዮጵያዊነት እንጂ። አንተ የአማራ ወጣት፣ ካንተ በፊት የነበሩት ታላላቆችህ እነ አለልኝ መኮንን ከራሳቸው ብሔር አልፈው ለሌላው ብሔር ጥብቅና ሲቆሙ መቸስ ሰምተሃል። ዛሬ ግን ላንተ ጥቃት ከራስህ በላይ ማንም እንደማይሟገትልህ እያየህ መሰለኝ። ይህ ሁሉ ግፍ እየተፈጸመብህ ምን ነው? ምን ሆነሃል? ታንቀላፋለህ። እመነኝ፣ ከልቤ ነው የምነግርህ። እኔና አንተ ከሌሎች ጥቂት ጋር ሆነን ከምር ከታገልን የሽማግሌ አባቶቻችን ክብር እንመልሳለን፣ የእናቶቻችንን እንባ እናብሳለን፣ የእህቶቻችንን እሪታ ወደ እልልታ እንለውጣለን። እኔ እናንተ ከእህቶቻችን ጋር ሆነን ስለ ሰብአዊነት እንታገል፣ እንፋለም። አንቺ አማራ ወጣት ተነሽ፣ የወገንሽ ደም እንደ ውሻ ደም ሲቈጠር እያየሽ ዝም አትበይ። የሴትነት ክብርሽ ተገፎ ዕርቃንሽን ስትቀሪ ዝም አትበይ። አማራ ወገኖች ሲጨፈጨፉ ባይንሽ እያየሽ ዝም አትበይ። ተነሽ፣ መቀነትሽን አጥብቂ። የአማራ ወጣቶች በያላችሁበት ሁለትም ሦስትም እየሆናችሁ መደራጀትን ሳትውሉ ሳታድሩ ጀምሩት። ትንንሽ ጅረቶች ትልቅ ወንዝ ይሆናሉ። ድል ለኢትዮጵያ ሕዝብ።
የተውሶ መሬቱን ከምሳክን በሪያው የተውሶን የተውሶ እንጀራውን
ሆን ይበላል እንዲ ሆኖ ታርሶን
አድማጮቻችን ዘራይ ድረስ በዋሽንግተን ዲሲ በሚል ርዕስ አንድ አጭር ጽሑፍ እናሰማለን። ሙሶሎኒ ኢትዮጵያን ተቆጣጥሯል። በዚህም ወደር የሌለው ጀግና መሪ ተብሎ እየተወደሰ ነበር። ይህን ስሜት ለማንጸባረቅ ጭምር የሙሶሎኒን ድል ለማክበር ሮም አደባባይ ላይ በተዘጋጀው ሰልፍ የፋሽስት ጣሊያን ወታደሮች እየተመሙ ያልፋሉ። ጎዳና ላይ የወደቀውን አረንጓዴ ቢጫ ቀይ ባንዲራችንን ሲረማመዱበት ፈረሰኛ መኮንኖች ሶምሶማ እየደነሱ ሲማግጡበት ዙሪያውን ከቦ የሚያዩ ሕዝብ በሁካታ አድናቆቱን ሲገልጽ ይታያል። የሁሉም ትኩረት ባሸበረቀው አደባባይ የተሰለፈውን ባለ ህብረ ቀለም ሰልፈኛና يفرسوش جيت سلتاوي دانكيرا مادنك لاي سيون بدل منفس يغنفلو إللتا رومن عجنان قواتال ازيو هزبو مهالجن عند تقرسو بدن فلات دقوتتو عنداش نگر يانب بنبال وانقوو يتدبل عالك انو عنده بتقرات علينيا للا قزيلة سبسو هزب انقدابو هنك وانقوو عندما السادبم عندما التأيفم ياسنيوال الجنيا وراجعال وده سماي وده مدر وده مسراك وده مراب يعملك كتال وففي مسلات شوم التاتو ياسو زرع درس يميبال بقزيو بتعليان وج قداي صفت بيت مزقب بيت وسط تقاترو يسرا ينبرانو بزيان لت بزيان دباباي زرعي كببتو سر عنداش نگر عنقبو ممتعتون لبي على سو يلم زرعي ጎራዴ አንግቦ ነበር አደባባይ የመጣው ባሉን በጎራዴ ውበት እሱም እንደወታደሮቹ ሊያደምቅበት ወይስ ሌላ ሙያ ሊሰራበት በውል የታወቀ ነገር አልነበረ ጎራዴውስ ከየት የመጣ ዘራይ ድረስ የሰራበት በነበረው የጣሊያን ውጭ ጉዳይ ሚኒስቴር ቤት የቅርጽ ጥበቃ መጋዘን ውስጥ ተከማይተው ካሉት ከባህር ማዶ የተገኙ ቅርጾች መካከለ ያሉላ አባ ነጋ ጎራዴ ይገኝበታል አሉላ በጣሊያን መንግስት ወይም በእንግሊዘኛው most wanted መዝገብ ውስጥ ከሰፈሩ ተፈላጊዎች ቀንደኛ ሰው ናቸው ዶጋሊ ላይ አምሽክ አድርገው ባስቀሩት የጣሊያን ጦር ጉዳይ ለፍርድ ይቀርቡ ባሉ ጣሊያን ከወሰነ አመታት ተቆጥሯል ይሁንና ኢትዮጵያ ላይ የዘመተው ፋሺስት ጦር አሉላን በነብስ ይዞ ለመውሰድ ባይሆንለትም ጎራዳቸውን አፈላልጎ በማግኘት እንደ ቅርጽ ወይም እንደ ኤግዚቢት ወስዶ ውጭ ጉዳይ ጽፈት ቤት አስቀምጦት ኖሯል። ዘራይ ድረስ ያንን ጎራዴ ዘወትር ከተሰቀለበት ያወረደ በጠለቀ ስሜት ያገላበጠ ሲያዩ ተስተውሏል። የዚያለት ግን ዘራይ ያሉላን ጎራዴ ከተሰቀለበት አውርዶ ብዙ ህዝብ ወደ ተሰበሰበበት አደባባይ አምጥቶታል። ጎራዴው አይነና ጆሮ እንዳለው ሁሉ በኢትዮጵያ ላይ እየደረሰ ያለውን ግፍና የፋሽስት እብሪት እንዲታዘብ በዘራይ ድረስ ተጋብዟል። ወይንስ ጎራዴው በጨለማ ቤት ተሰቅሎ መቀመጥ አይሆንለትም በሚል የመቆርቆር ስሜት ትንሽ አየር ቢጤ ቢያገኝ አይከፋም ብሎ ሊያናፈሰው ይሆን? ዘራይ ምን አስቦ እንደነበረ ለጊዜው የጠየቀም የጠረጠረም አልነበረ። ከጥቂት ሰዓት በኋላ የሆነው ግን ጉዳዩን ግልጽ አድርጎታል። ዘራይ ድረስ ከተሰበሰበ ህዝብ መሃል አፈፍ ብሎ በመውጣት በረድፍ ሆኖ እየተመመ ካለው ወታደራዊ ሰልፈኛ ጋራ ተቀላቀለ። ጎራዴውን መዞ ፈረስ ላይ ተቀምጦ ሲንጎማለል በነበረ የፋሽስት ጦር መኮንን ላይ ሰነዘረ። ባንዲራችንን ከተዋረደበት የሮም ጎዳና ከወደቀበት ቀና አድርጎ አንስቶ አንገቱ ላይ በመጠምጠም በጎራዴ መተራመሱን ቀጠለ። በዚህ ቅጽበታዊ ጥቃት የተደናገጠው ህዝብ የሚያየውን ማመን አልቻለም። ጥቁር ወፈፌ አምስት ያህል የጣሊያን ሰልፈኞች ወታደሮችን ከጣለ በኋላ በተተኮሰበት ሩምታ ተዝለፍልፎ ከባንዲራዋ ጋር ተጠቅልሎ እዚያው ሮም ጎዳና ላይ ተዘረጋ። ህዝቡ እንዲረጋጋና ሰልፉ እንዲቀጥል የተደረገው ሙከራ አልተሳካም። ሮም ተሸበረች። ዘራይ ድረስ ወዲያውኑ አልሞተም። ቆስሎ ከወደቀበት አንስተው ምርመራ እንዲካሄድበትና ቃሉን እንዲሰጥ ጭምር ወደ ሆስፒታል ወሰዱት። ምርመራ ሊያደርጉና ቃሉን ሊቀበሉ የመጡ ፖሊሶች ዘራይ በቁጭት ተነሳስቶ የፋሽስትን ክብር ለማዋረድ የወሰነ መሆኑን አረጋገጡ። በደረሰባቸው ውርደት የተበሳጩ ጣሊያኖች የረባ ህክምና እንኳን ሳያደርጉለት ጥበቃ ወዳለበት ወህኒ ተወረወረ። ዚያም ባንዲት ጠባብ ክፍል ውስጥ ለብቻው ተዘግቶበት ቁስሉ እየመረቀዘ በቂ ምግብ ባለማግኘት ጭምር ሰውነቱ እየተዳከመ ከወራት በኋላ አርፏል። አማማቱ እጅግ ዘግናኝና የፋሽስቶችን ጭካኔ አግጦ በሚያሳይ ሁኔታ ነበር። ለኢትዮጵያ ባንዲራ ክብር ሲል ሞተ። ዘራይ ሞተ አልኩንዴ? ታዲያ ከሞተ ዲሲ ምን ይሰራል? እነሆ ሴፕቴምበር 28 ቀን በአሜሪካ ርዕስ ከተማ ዲሲ ላይ ባንዲራችንን በሚመለከት ሌላ ታሪካዊ ገድል ተፈጽሟል። ወያኔ በሚቆጣጠረው ግን የኢትዮጵያ ህዝብ ንብረት በሆነው ኤምባሲ ደጃፍ የሚውለ በለብ ለዜጎች ባዕድ የሆነ የማናውቀው አንዳች ነገር የተለጠፈበት የወያኔ ባንዲራ ቁልቁል ወርዶ ኢትዮጵያውያን ግዙፍ የደም ዋጋ የከፈሉላት ባንዲራችን ከፍ ብላ ተውለብልባለች። ይህን ያደረጉ ወገኖቼ በታሪክ ውስጥ ደማቅ ምዕራፍ መጨበጣቸውና ልብ አላሉትም ይሆናል። በኢትዮጵያዊ ልብ ሙሉነትና ኩራት የፈጸሙት ተግባር ከዛሬ 7-8 ዓመታት በፊት ጣሊያን ረሰ ከተማ ሮም ላይ ብቻውን ታሪካዊ ገድል ከፈጸመው ዘራይ ድረስ ጎን አስቀምጧቸዋል። ፋሽስቶች ዘራይ ድረስን ወፈፌ ብለው ታሪካዊ ገድሉን ለማጣጣል እንደሞከሩት ሁሉ ወያኔም ጋጠወጦች ብሎ ሀፍረቱን ለመደበቅ ሞክሯል። ጠላት ተመሳሳይነቱን እጅግ አስገራሚ ነው። ወያኔ የባንዲራችንን ክብር ዝቅ ያደረገ መስሎት ጫካ ሳለ ጨውና በሶ ይቋጥርበት ነበር። አልፎ ተርፎ መለስ ዜናዊ ባንዲራውን ከማናቸውም ጨርቅ ለይቶ እንደማያየው አደባባይ ላይ ተናገረ። በባንዲራችን ላይ የተፈጸሙ ጉስቁልናና ስርዝ ድልዝ ሁላችንንም ሳንገበግበን እንዳለ ይታወቃል። እና ታመረኛው ዘራይ ድረስ ከመቃብር ተነስቶ ወያኔን ዲሲ ላይ ይጋፈጣል። ባንዲራይቱን ባደ መሬት ላይ መልሶ ይተክላል ብሎ የተበቀ ስማን አለ። የዘራይን ድፍረትና ጀግንነት እንደገና እናያለን ብሎ ማንስ አሰበ? ጣሊያኖች ዘራይ ድረስን ከተጋድሎው ለመግታት ሩምታ ተኩሰው አቁስለውታል። ወያኔ ሩምታ ቢከፍትም ያቆሰለው ነገር ቢኖር መንገድ ላይ የቆመ መኪና ብቻ ነው። ዘራይ ድረስ በሮም የፈጸመውን ገድል ለመድገም በመታደላችሁ የዲሲ ጀግኖች እንኳን ደስ አላችሁ። የዲሲ ጀግኖች መላ ዜጋ ይኮራባችኋል። ማንነታችሁን ታሪክ በወርቅ ቀለም መዝግቦታል። በወርቅ ቀለም የተጻፈ ታሪክ እንደ ዘራይ ስም ሁሉ ማንም ሊፍቀው አይችልም።
ስንቅና ወሸታም ያደረ ይቀላል። ዓለም በቴክኖሎጂና በኢኮኖሚው እጅጉን የተለወጠበት ሰብአዊ መብትና ዲሞክራሲ መከበር በር የከፈተበት በሏላዊነት ምክንያት ያለም ህዝቦች ከመቼውም ጊዜ በላይ የተሳሰሩበትና ለመተሳሰርም እድል የተገኘበት ጊዜ ነው። በያገሩ ያሉ ህዝቦች በሰላማዊ መንገድ መሪዎቻቸውን በመምረጥ የሚወዱትን ይሾማሉ። የማይመቻቸውንም በድምጽ ሳጥን ምርጫ ያሰናበቱ በብልጽግና ጎዳና እየተጓዙ ነው። በተቃራኒው ደግሞ አግራችን ኢትዮጵያ ካን ዲክታተር ወደ ሌላ አምባገነን ከተሸጋገረች ወዲህ የደደቢት የውሸት ብሶት ውልዶች ቆራጭና ፈላጭ በመሆን ሰብአዊ መብት በመርገጥ በጎሳና በቋንቋ ከፋፍሎ በመጨቆን ተወዳዳሪ ያልተገኘለት ያንድ ዘር አምባገነን አገዛዝ ስር ወድቃለች። አብዛኛው ኢትዮጵያዊ አምባገነኑን የትግሬው ያን አገዛዝ የኔ ነው ብሎ አያየው። በ21ኛው ክፍለ ዘመን ሽብር የሚያካሂድ አገዛዝን መንግስት ብሎ መጥራት አይፈልግም። የትግሬው ያን አገዛዝ በጥይት ይገድላል፣ ቀጥቅጦ ይገድላል፣ አስሮ አማቆ ይገድላል። የዜጎችን ቤት ያፈርሳል፣ የአርሶ አደሮችን መሬት ይነጥቃል፣ ህዝብ ያፈናቅላል። አገዛዙ ዋሾ ነው። በአገዛዙ የጎሳና የከፋፍለ ግዛ ፖለቲካ ምክንያት በማሰር በመግደል በማሳደድ በማፈናቀል የፈጃቸው ኢትዮጵያውያን ዜጎች ቁጥራቸው ብዙ መቶ ሺህ ደርሷል። አብዛኛው የዓለም አቀፍ ማህበረሰብ በችግሮቻችን ዙሪያ ያለው ዕውቀት ውስን ነው። ዓለም አቀፍ ህብረተሰብ በህዝብ የተጠሉትን ወያኔዎችንና ቅጥረኞቻቸውን ተቀብሎ ያስተናግዳል። በሕገ ወጥ መንገድ ሥልጣን የወሰደው የትግሬ ገዢው ፓርቲ ዓለም አቀፍ ህብረተሰብ የጸረ አሸባሪነት ትግል አጋር ነኝ እያለ የሚለፍፈው የሐሰት ፕሮፓጋንዳ ብቻ ሳይሆን አገሪቷን ለቅርጫ አቅርቦ ማንኛውንም የአገር ሀብት እየሸጡ እየለወጡ በዓለም አቀፍ የካፒታል ወረራ ሽርክና ውስጥ ለማስገባት በመቻሉ ብቻ ሳይሆን በተለይም በሽብርተኝነት ቅዠት የሚዋልለው ዓለም ኢትዮጵያን የምድረ ገሃነም እያደረጓት ባሉት ላይ ያላሰለሰ አቋም በመያዝ ኢትዮጵያ በአሜሪካ ተጽዕኖ ስር እንድትሆን አገዛዙን ተንበርካኪ አድርጎታል። የምዕራባውያን እይታ ከመልካም አስተዳደርና የዲሞክራሲያዊ ስርዓት መስፋፋትን ለማበረታታት የሚለው ቀርቶ የሃያል መንግስታት ጽንፈኝነት የሚቆጣጠረው ሆኗል። ጎሰኞችና የሙስና ባለጸጎች እጅ ለእጅ ተያይዘው እንደሚሰሩ ባስረጅነት ኢትዮጵያ አግራችን ለናሙና የምትጠቀስ ብቸኛ ምሳሌ አገር ነች። ኢትዮጵያ ቅንነት በሌላቸው ጠባብ ብሔርተኞች ሲሞግቷት፣ ገድሏን ለማፍረስ ጥድፊያ ሲደረግ፣ ብሔራዊ ታማኝነት ያጣውና ልዩነትን መለያው ያደረገው ትውልድ በዘርፊያና የአገር ሀብት ማውደም ሥራ ላይ ለመሰማራት አመችቶታል። ላለፉት 23 ዓመታት ያህል የትግሬ ወያኔ የከፋፍለ ግዛ ፖሊሲ አገዛዝ ሳይታክተው የለፋው ከክህደት ማኅፀን የተፈጠሩትን አፈላልጎ በሙስና ውስጥ እንዲዘፈቁና ሙሉ በሙሉ ከወያኔ ጋር ተጠቃሚም ጠፊም እንዲሆኑ ለማድረግ ነበር። እነዚህ የኢትዮጵያን ገድል ለማፈራረስ የተመለመሉ ባለሀብቶች የትግሬ ወያኔ የዝርፊያ ኢኮኖሚ መወጣጫ መሰላል በመሆን ህብረተሰቡ መዳኛ በማያገኝበት የሙስና መቅሰፍት ውስጥ ተዘፍቀው አገልግሎታቸውን ያበረክታሉ። ባንድ ወገኑ የኢትዮጵያን ገደል ለማፍረስ የተሰጣቸውን ወያኔ የፕሮፓጋንዳ መፈክር ወያኔ ልማታዊ መንግስት የሚለውን ተራ ውሸት በማስተጋባት፣ በሌላው ወገኑ ደግሞ ኢትዮጵያ ለብዙ ሚሊዮኖች ሰቆቃ የሆነ የመጣውን የትግሬ ወያኔ አገዛዝ የረቀቀ ዘረፋና ኢትዮጵያ ጠፍታ ትግራይን የማልማት ህልም እንዲከናወን ዓለም አቀፍ ሽፋን ይሰጣሉ። እነዚህ ምርጦች በውጭ ያለውን የጥቅም ምርኮኛ በፍርፋሪ ድርሻ አሳልፈውታል። የወያኔ ዘረኝነት በሀገራችን ከዚህ ቀደም ታይቶ የማይታወቅ ርዕዮተ ዓለማዊ ሽፋን ያለው ዘረኝነት እያስፋፋ ነው። በሀገሪቱ ውስጥ በሚገኘው ሕዝብ የስብና መዋረድ፣ መራቆትና መደሄት፣ የመብት ገፈፋና ረገጣ ወያኔ የሚያምንበት የትግራይነት ምንነት መገንቢያ ለማድረግ አቅዶ ይንቀሳቀሳል። ይህንን ለማድረግ የታሪክ ጭብጦችን በማጣመም የኢትዮጵያ ሕዝብ ከትግራይ ሕዝብ ጋር የሚጋራው ታሪክ እንደሌለው መዋሸት ልማዱ አድርጓል። ከዚህም አልፎ ወያኔ ለአባላቱ የሚያስተላልፈው መልእክት ወርቅና ምርጦች ናችሁና ምርጥ ምርጡ ይገባችኋል እያለ ነው። ወያኔ እየሞከረብን ያለው ዘረኛ አፓርታይድ በኢትዮጵያ በመገንባት በዘር አንደኛና ሁለተኛ ደረጃ የተፈረጁ በአንድ አገር ላይ ፈጥሯል። ይህ ማስተሳሰቡ ላለፉት 23 ዓመታቶች ቀስ በቀስ ስር እየሰደደለት ነው። ይህ የወያኔ መርሃ ግብር ምን ያህል እንደተሳካለት ለመረዳት ከባድ አይደለም። ይህ መሰሪ የሆነ የወያኔ ድርጊት የማታ ማታ የሚኖረውን አስከፊ መዘዝ በሚገባ ተረድተው በጊዜ ወያኔ ዘረኛ በሆነ መንገድ እየበከለ ያለውን በሌላው የኢትዮጵያ ህዝብ ላይ የሚደርሰውን አይን ያወጣ በደል ግፍና ዘረፋ መቃወም ያለባቸው በዋነኛነት ራሳቸው የትግራይ ተወላጆች ናቸው። የወያኔን አደገኛ አመለካከትና ድርጊት የሚኮንኑን የሌሎች የማኅበረሰብ አባላት በጸረ ትግሬነት መኮነኑን ትተው በቅድሚያ ማውገዝ የሚገባቸው የወያኔን ፋሽስቶችና ዘራፊዎች ሊሆን ይገባል። የጸረ ዘረኝነት የቤት ሥራችንን ሁላችንም ተባብረን እንድንሠራ ከተፈለገ በዋነኛነት ትግሬዎቹ ከተኙበት ምቾት ነቅተው ከወያኔ ጋር ያላቸውን መተሳሰር ሲበጣጥሱ ነው። የአምባገነን ሥርዓት አገዛዝ ሰለቸን፣ ነጻነትን አጥቶ ከመኖር ለነጻነት መሞት ይሻለናል ብለው ዱር ቤት ያሉና ለሥልጣኑ የበቁ የዘመናችን ገዦች በትራቸው እነርሱ ከጠሉት የበለጠ አምባገነን ይባስ ብሎ ከናካቸው ኢትዮጵያዊነቱን ቀፍሮ ለማቅረብ የሚታገል ቆፍሮ ለመቅበር የሚታገል ኢትዮጵያውያንን ተከባብሮና ተቻችሎ አብሮ የመኖር ነባር ባህል ንዶ በጥላቻ የተቦካ ዘረኝነትን ለመተካት ሌት ተቀን የሚሠራ መጪውን ዘመን ጨለማ የሚያደርግ ታሪክ ለመጻፍ የሚሞክርና ሥልጣንን የሙጥኝ ብሎ ሀገሪቱን እንደ ግል ርስቱ የብቻው አድርጎ የሚይዝ የዘረኛ አገዛዝ ነግሷል። ሌላውን ተራ ዜጋ ኢትዮጵያ የእርሱም አገር እንዳልሆነች ሁሉ ከዜግነት ተራ አስወጥተው አሁን ሕገ መንግሥት አለን፣ አስተዋጽኦ ማድረግ ከፈለክ እምናዝህን ተቀበል፣ ይህ ካልተመቸህ ደግሞ ሀገር ለቀህ መውጣት ትችላለህ በማለት በሕይወቱ ላይ ማድረግ ያለበትን ሁሉ ሳይቀር ትእዛዝ እየሰጡበት ነው። ወያኔ ላይምረን ተነስቷል። እኛ ኢትዮጵያውያኖች ማድረግ የሚገባንን ጉዳይ አስበን ለራሳችን ክብር ደህንነት ቅድሚያ ሰጥተን ወያኔ በምንም አይነት መንገድ በዘረኛ አስተሳሰቡ አዋርዶ ሊገዛን የማንፈቅድለት መሆኑን በተግባር ማሳየት ይኖርብናል። ይህን አስቸጋሪ ትግል የሚጠይቀውን ማንኛውን መሥዋዕትነት ለመክፈል መዘጋጀት ይኖርብናል። የነጻነት ጥያቄ በተግባር ወቅታዊና አንገብጋቢ በመሆኑ ኢትዮጵያዊነት ዳር እስከ ዳር እየተጠራራ ነው። ይህ መንፈስ ዳያስፖራውንም እየቀሰቀሰው ነው። እየደረሰ ያለው ግፍ ከልኩ አልፎ በመፍሰሱ ኢትዮጵያዊነት ለፍትሕ፣ ለነጻነት፣ ለእኩልነት በብሔራዊ አንድነት መንፈስ ነቅቶ በተጠንቀቅ ላይ ይገኛል። የአፈናው መስፋት የኢትዮጵያን ሕዝብ የፍትሕ የነጻነትና እኩልነት ጥያቄን አንግቦ ሊያቀጣጥል ጫፍ ደርሷል። ሰሞኑን ወያኔ በአባይ ግድብ ሥራ ስም ባዘጋጀውና አድርባዩ ለሆዱ ተገዢ ንዋይ ደበበ በቀንቃኝነት በተገኘበት ድግስ ላይ አጫፋሪዎቹን አስጨፍሮ ገንዘብ ለመሰብሰብ ያቀደውን ለማደናቀፍ በስቶኮልም ነዋሪ የሆኑት ኢትዮጵያን ሰብአዊ መብት በመርገጥ በጎሳ በቋንቋ ከፋፍሎ በመጨቆን ተወዳዳሪ ያልተገኘለትን የአምባገነን ሥርዓት አጃቢዎች የሆኑትን ከአሰላፊዎቻቸው ጋር ለማውገዝ በስፍራው መገኘታቸውን በዜና ተዘግበዋል። ሕግና ሕጋዊነት እንደሌለ መዘንጋት እንደሌለብን የሚያሳስበው ተቃውሞ በሕሊናው ሞቶ ለሆዱ የሚኖረውን ለይቶ ለማወቅ የሞከረ ተቃውሞ ተከናውኗል። በስዊድንና በአካባቢው አገሮች ሕሊናቸውን የግድ የማይላቸው በዚህ በተጨማለቀ የሙስና አውራ ፓርቲ በሆነው በሕወሓት የተመለመሉ በመከፋፈልና በማጋጨት የተጠመደውን አምባገነን የሚያሞግሱ በሰልፉ ሲኰለኰሉ ታይተዋል። ሰብአዊ ክብራቸው እንዲዋረድ የፈቀዱ የግል ጥቅሙን ላለማጣት ሲል በፍርሃትና በንግድ መካከል እግሩን እያንፈራጦ የወገኑን መገፋትና ሥቃይ መዝናኛው ለማድረግ የፈቀደውንና ሕሊናውን ሽጦ የበላ የተላላኪነትና የታዛዥነት መንፈስ የተጠናወተውን ከወያኔ ጋር ተጠያቂ ለመሆን የፈቀደውን የተቃውሞ ሰልፈኞቹ አጥርተው ለመለየት ችለዋል። ለወደፊቱም ስም ዝርዝራቸው እንዲወጣ ይደረጋል። የወገኑ መገፋትና መሰደድ ሥቃይና ሞት ያንገበገበውን ቢባይ ሙሴን ፈጥረን ተከታዩን ትውልድ ከነሙሉ መብቱ መውለድ እስክንችል ድረስ አምባገነኖችን አገዛዙን ዘላለማዊ ለማድረግ በሚያደርጉት ጥረት ብዙ የዘመነኛ ታጋሪዎች ይራባሉ። እርቃኑን የወጣ የዘረኛ ፖለቲካ ውጤት የሆኑት የዲያስፖራ ሆዳሞች ከጎጠኞቹ ጋር ተዳልበው እየኖሩ ነው። የዚህ ክፍል አካል ያልሆኑ ወገኖች ደስ ሊለን ይገባል። ጥቅም ኢትዮጵያዊነትን ያስረሳቸው የትውልድን ክርዳዶች ከወያኔ ጋር አብረው ተጠያቂም ጠፊም ለመሆን ፈቅደዋልና በዚህ ድግስ ላይ የደደቢት ምሩቅ አምባሳደር ከአጃቢዎቿ ጋር በመሆን ወደ አዳራሹ ስትደርስ ሰልፈኞቹ እንቁላል በመወርወር አግደዋታል። ፖሊስ መጥቶ ሁኔታውን እስኪያበርድ ድረስ ጠለላ አድርጋ የተቀመጠችው በመኪናዋ ውስጥ ነበር። የፖሊስ ኃይል ጠለላ ተደርጎላት ወደ ድግሱ አዳራሽ ገባችው። የተቃውሞው ሰልፍ ዓላማውን ከፈጸመ በኋላ ነበር። ይህን ሰልፍ አስመልክቶ የቪኦኤ የአሜሪካን ድምፅ የአማርኛ ፕሮግራም የደደቢቷን ምሩቅ አምባሳደር ተብዬዋን ለጥያቄና መልስ አቅርቦ ውይይቱን በሚከተለው ሁኔታ አካሂደዋል። ቃለ መጠይቁን አብረን እንከታተል።
ወደ ቀረን አንድ ዘገባ እናልፋለን። አሁን የኢትዮ ስዊድን ግብረ ኃይል ያሰባሰባቸው ኢትዮጵያውያን በስዊድን የኢትዮጵያ አምባሳደር ላይ ተቃውሞ አካሄዱ። አምባሳደሯ ባለፈው ቅዳሜ አንድ የሙዚቃ ዝግጅት ወደሚካሄድበት አዳራሽ ሊገቡ ሲሉ በርሳቸውና በተከታዮቻቸው መኪናዎች ላይ የተበላሸ እንቁላልና አሳ በመወርወር ፕሮግራማቸውን አስተጓግለዋል ብለው የሰጡንን ማቅረባችን የሚታወስ ነው። አዲሱ አበበ በስዊድን የኢትዮጵያ አምባሳደር የሆኑትን ወይዘሮ የወይንሸትን አነጋግሮ ተከታዩን አዘጋጅቷል። አምባሳደሯ ነገሩን ከስረ መሰረቱ ላምጣልህ ብለው ይጀምራሉ።
ትንሽ ባክግራውንድ ልስጥክ ስለ ፕሮግራም። ኤምባሲያችን ተመሳሳይ ፕሮግራም ያለፈውን ዓመት አዘጋጅቷል። ባለፈው ዓመት እንደዚሁ እነዚሁ ሰዎች ጥቂት የተወሰኑ ሰዎች ናቸው። እኛም እናቃቸዋለን፣ ኮሚኒቲውም ያቃቸዋል። እንደውም በቁጥር ልነግር እችላለሁ፣ በስምም ይታወቃሉ። ዋንኛዎቹ አራት ናቸው። የቀሩት አንድ 6 7 የሚሆኑ ደግሞ አሳይለም ሲከርስ አሉ አብረዋቸው። እንደዚሁ ያለፈው ዓመት ሊረብሹ መጥተው የስዊድሽ ፖሊስ ደብድቦ አባሯቸዋል፣ ምክንያቱም ከኮሚኒቲው ጋር ሊደባደቡ ስለሞከሩ። ዘንድሮም ተመሳሳይ ነገር ነው ለማድረግ የሞከሩት። እኛ ፕሮግራሙን ስናዘጋጅ በህዳሴው ምክር ቤት ኮሚቴና አስተባባሪ ኮሚቴና በኤምባሲያችን አማካኝነት ነው። በዛው መሰረትም ፕሮግራሙን ለማስተዋወቅ ሞክረናል። በማስተዋወቂያው ላይ የአዳራሹን አድራሻ ስላገኙ አዳራሹን ባለቤት ሂደው ይሄን ፕሮግራም እንዳታስተላልፍ ካስተላለፍክ እንደዚህ እናደርጋለን ብለው የማስፈራሪያ እና የተለያዩ ነገሮች አደረጉ። ደብዳቤም ጽፈው ሄዱ። በግንባርም ተገኝተው ለማነጋገር ሞከሩ። ግን ያዳረሹ ባለቤት ፕሮግራሙን እንደሚቀጥልበትና መፍታችን እንደሆነ ገልጾላቸው መልሷቸዋል። ተደጋጋሚ 2 ጊዜ ነው ሄዱት። የለጠፍናቸውን ፖስተሮች በመገንጠል የኛው ፖስተር ላይ ቦይኮት የሚል ጽፈው ለጥፈዋል። አርቲስት ነው አይደበበን ጋብዘን ነበር አይመጣም የሚል ቴክስት ሜሴጅ ማስተላለፍ ጀመሩ። መጨረሻ ሰው ሁሉ ቲኬቱን ገዝቶ ወደ ፕሮግራሙ ገባ። በጣም የሚያሳዝነው ሁሉም ኢትዮጵያዊ እኮ መብት አለው። ሲገባ የሚገቡትን ሰዎች ፎቶ ያነሱ ነበር። እኔ ወደ 3 ሰዓት ከመናምን ስደርስ just a 1-minute incident ልክ የኔ መኪና ደረሰ። ተበታት ነው ነበር የኔ መኪና የኤምባሲው መኪና መምጣቱን ሲያዩ ወዲያው 2 ጊዜ ነው 3 ጊዜ እንቁላል የበሰበሰ እንቁላል ወረወሩ። ፖሊስ ነበር እነሱ ደግሞ ቆሙበት ሲሄድ ተበተኑ። እኔ ገባሁ አለቀ። ይሄን የአንድ ደቂቃ ኢንሲደንት እየደጋገሙ ለ5 ደቂቃ ፕሮግራም አደረጉት። መኪና ውስጥ ቁጭ አልኩ። 1 ደቂቃ ነው ፖሊሶቹ እነሱን አባረራቸው። ገባሁ። ፕሮግራሙ በትክክል ተካሄደ። ንግግር ማድረገውን አደረኩ። እኛ ከምንጠብቀው በላይ ነው የወጣው ሰው። ሰው ከመውጣቱ በፊት በጣም ነው የተደሰተው። ነዋይ ነበረ፣ አሊ በሽር የሚባል የሶማሊኛ ዘፋኝ ነበረ፣ ታጋይ ሹምዬ የትግርኛ ዘፈን ነበር። በጣም ደማቅ በዓል ነው ያከበርነው።
ተቃውሞ ነበር አልነበረም ነው ጥያቄው። መኖሩን አምነውልኛል። እርሶን መኪና ውስጥ ሆስቴጅ ወይም አግተው እንዳይወጡ በተቃውሞ የተነሳ እንዳይወጡ ቆይተው ነው የወጡት ይባላል። እርሶ ግን በአንድ ደቂቃ ወጣሁ ነው የሚሉኝ?
ይኸውልህ ነገርኩህ እኮ 2-3 እንቁላል ወረወሩ። የስዊድሽ ፖሊስ በዛ በኩል ዞሮ ሄደ። ተበተኑ። እኔ ገባሁ። ታክሲ
የበሰበሰ እንቁላል መወርወር ብቻ ሳይሆን ቀደም ብለን አዳራሽ ውስጥ ገብተንም የገማ አሳ አስቀምጠን ሰራተኞቹ ሁሉ ለማጽዳት ብዙ ሰዓት ፈጅቶባቸው ነበር የሚል ነገር አላቸው። እሱን እርሶ ላያውቁ ይችላሉ፣ ውስጥ የሚካሄደውን ጽዳት። ግን ከዚህ ቀደም በነበረ ሰልፍ ተደብድቦ ፖሊስ ደብድቧቸዋል ብለውኛል። ይሄ እውነት ተፈጽሟል? ፖሊስ ድብደባ አካሂዷል ተቃዋሚዎች ላይ?
አዎ። እኔን ብቻ ሳይሆን ይሄንን ሌሎች የኮሚኒቲ ተወካዮችን መጠየቅ ትችላለህ።
እዚህም ሆነ በውጪ ፖሊስ ይደባደባል የሚለው ነገር ስለሚከብድ ነው። እርሶ ያዩት ከሆነ ጥሩ።
ሰውን አታክ ማድረግ ከተጀመረ ፖሊስ ደግሞ ያንን ሰው ለመከላከል ያንን የመጀመሪያ ችግሩን የፈጠረውን ሰው በዱላ ደብድቦ ማባረር አለበት።
እሺ፣ ይደበድባሉ ወይ ያስራሉ እንጂ ደበድቡ ይሆን ወይ ብዬ ነው። መልካም፣ እርሶ ያዩትን ነው የሚነግሩኝ።
ይሄንን ነው ያየነው።
ስብስብ የተካሄደበት አዳራሽ የሶማሊያ ዜጋ የሆኑ ሰዎች ናቸው ብለዋል። እውነት ነው ያ?
የሱማሌ ዜጋ ሆነ የስዊድስ ዜጋ ሆነ የማን ሆነ ዋናው አዳራሽ ውስጥ መግባታችን ነው።
የለም ጥያቄ ግን እሱ አይደለም።
የትምርቱ የታዳራሽ ነው። እኔ የሱማሌ ዜጋ አዳራሽ መሆኑን አላውቅም።
እርሶም እንዳሉት የፈለገው ሰው መጥቶ የፈለገውን ፕሮግራም መከታተል ይችላል፣ መብትም ነው። ይሄን ጥያቄም ለትላንትናው አንግዳይ አቅርቤ ነበርና ገዳዮች መብት የላቸውም ወይም መግደል መብት የላቸውም የመሳሰለ መልስ ነው የሰጡኝ። እርሶ በአጠቃላይ ኢትዮጵያ ውስጥ የሰብአዊ መብት ረገጣ ይካሄዳል፣ ፍትህ የለም ብለው የሚነሱ ተቃዋሚዎች አሉና እንዲህ አይነት ጥያቄ ቢሮ ከዚህ ቀደም መጥቶ ያውቃል?
ተቃዋሚዎች ቢሮ የመጣው ያነጋግሩኛል። የፍትህ ጥያቄ እውነትም የፍትህ ጥሰት ካለ ግን የለም። አንተም የሰው መብት በመጣት አይደለም የምታስከብረው። የፍትህ ጥያቄ ችግር ካለ መነጋገር ነው። የኢትዮጵያ ውስጥ እንዲህ ችግር አለ እንነጋገር ብለን ኦፕሊ ቁጭ ብለን በጠረጴዛ መነጋገር ነው። ያ ይመስለኛል ዲሞክራቲክ ስርዓት።
የፍትህ እጦት መኖሩንማ የተባበሩት መንግስታት የሰብአዊ መብት አጥኚዎች ስፔሻሊስቶች ወይም የተለዩ ቡድን አባላት አረጋግጠው የኢትዮጵያ መንግስት በጸረ ሽብር ህጉ ታኮ የሚያደርገውን ወከባና እስረኞችን ያለ አግባብ የመያዙን ጉዳይ በተመለከተ መግለጫ አውጥቶ ሰፊ መግለጫ እኛም ባለፈው ሳምንት አርብ ዕለት አስተላልፈናል። ይሄን ግን እንዲህ አይነት ነገር ሲኖር ተቃዋሚዎች ጥያቄ ይዘው ይወጣሉና ከዚህ ቀደም ይሄን አይነት ጥያቄ እንዴት ነው ያስተናገዳችሁት ለማለት ነው አምባሳደር።
የተባበሩት መንግስታት ድርጅት ኢትዮጵያ ውስጥ የሰብአዊ መብት ጥሰት አለ ብሎ ያወጣው ነገር የለም።
የተባበሩት መንግስታት ድርጅት የሚለውን አረማለሁ። የተባበሩት መንግስታት ድርጅት የባለሙያዎች ቡድን ነው።
ከዛ በኋላ እኔ ቢሮ መጥተው ለመነጋገር ፈቃደኛ ለሆነ ሰው ሁሉ ሁልጊዜ ቢሮዬ ክፍት ነው።
አምባሳደር እምሸት ታደሰ በስዊድን የኢትዮጵያ መንግስት አምባሳደር፣ ስለ ጊዜው በጣም አመሰግናለሁ። እግዚአብሔር
የአሜሪካ ድምፅ የአማርኛ ፕሮግራም ሚዛናዊና ተአማኒነት ያለው ጥያቄ በማቅረብ የደደቢቷን ካድሬ ውሸት ፕሮፓጋንዳ ለመፈተሽ ሞክሯል። ምንም እንኳን በአሜሪካን የፖሊሲ መመሪያ የሚራመድ ጸረ ሽብር በሚል ምትሃታዊ ቅዠት ተተብትቦ የሚንቀሳቀስ ለአሜሪካ ብሔራዊ ጥቅም ማስጠበቂያ ልሳን በመሆን የሚያገለግል በአፍሪካ ተላላኪ አማራጭ ሆኖ ለሚያገለግላቸው ለወያኔ ወገንተኛ የሆነ ሚዲያ መሆኑን እኛ ኢትዮጵያውያኖች አጥርተን የምናውቅ ብንሆንም በዚህ በሰሞኗ የወያኔን ቅሌት በማጋለጥ ደረጃ ግን ጠያቂው ሕሊናውን ነጻ ለማድረግ ተገቢ ጥያቄ በማቅረቡ ደደቢቶች የመቅለል ባሕሪያቸው በገሃድ ታይቶባቸዋል። ቪኦኤ ለቅምሻ የምታክል ሙግት አድርጎ የናቁንና የሚዳፈሩንን የአእምሮ ብቃት መፈተሹ ነውርና ይሉኝታ ባጣ አንደበቷ የተናገረችውን በሬ ወለደ ውሸት እንዲጋለጥ አድርጓል። ወያኔዎች ጋር ወደንም ይሁን ሳንወድ አብረን ስንኖር የምናየው ብዙ ባሕሪያቸውን እያወቅን መጥተናል። ዛሬ ለጽሑፉ መንደርደሪያ ያደረግነው ርዕስ በአብዛኛው ይገልጻቸዋል። ስንቅና ውሸታም እያደረ ይቀላል። አንድ ሰው በክብሩ በማንነቱ እያነሰ ሲመጣ አንት ገለባ ይባላል። እያደረ መቅለል ከክህደት ባሕሪ ጋር ይያያዛል። እንደ ወያኔ አይነት ፖለቲከኞች ወደሚፈልጉት ግብ ለማድረስ ይዋሻሉ። ተራ ውሸትና ክህደት ግን የወያኔ ልዩ ሀብት ነው። የደደቢቱ ምሩቅ አምባሳደር ታዛቢዎችን በመናቅ ሰልፈኞቹን ፖሊስ ደብድቦ አባረራቸው የሚል የውሸት መሰል መልስ ሰጥታለች። አምባሳደሯ ነጭ ውሸት ዋጅታለች። ወያኔዎች እስከ ዛሬ ከነ ብልግናቸው በሁላችንም ጫንቃ ላይ ሆነው መሰንበት የቻሉት ማለቂያ የሌለውን ውሸታቸውን የሚያስተጋባላቸው ሚዲያዎች በማግኘታቸው ነው። በዚህ ትልቅ ሬዲዮ ጣቢያ አምባሳደሯ የፕሮፓጋንዳ ፍጆታ አድርጋ ለመጠቀም ያደረገችው ሙከራ ተጨናግፏል። እውነቱ በወያኔዎች አንደበት የሚነገረው ሳይሆን እውነታው ያለው የኢትዮጵያን ሕዝብ ብሶት ተሸክሞ የአምባገነኑ የወያኔ ሥርዓት መጠናቀቂያ እንዲፋጠን መሥዋዕትነት እየከፈለ ያለው ወገን የሚሰጠው ምስክርነት ነው። ባለፈው ሰኞ በዋሽንግተን የተገኘው ተቃውሞ ከዚሁ እንቅስቃሴ ጋር ትስስር ያለው ሲሆን እርምጃው በአንድ ቃል ይጠቃለላል። እነዚህ ዋሽንግተንና አካባቢው ኢትዮጵያውያኖች የደነዘዘው እንዲነቃ፣ የፈራው እንዲጀግን፣ ሆዱ የገነነበት ሕሊናው ላይ ደወል በማቃጨል ለአገር ሕልውና የሚጠይቀውን የመነሳሳት ጥሪ አስተጋብተዋል። የዚህ ነጸብራቅ ይመስላል ከሰሞኑ ነዋሪነታቸው በስካንዲኔቪያ ኖርዌይ የሆኑ ኢትዮጵያውያኖች ስቶክሆልም በኤምባሲው ጽሕፈት ቤት ውስጥ በመገኘት ትግሬዎቹ እያደረጉ ያሉትን ወንጀል በማወገዝ ከወገን ጎን ለመቆም ድፍረቱን አሳይተዋል። የትግሬ ወያኔ አገዛዝ ዋና መሳሪያው ማሰር፣ መግደል፣ ማስፈራራት ነው። ትግሬዎቹ ኢትዮጵያን መግዛት ከጀመሩበት ጊዜ አንስቶ እስከ ዛሬ ድረስ ከተነሱበት ዓላማ አላፈገፈጉም። የሥርዓቱን ዕድሜ ዘላለማዊ ለማድረግ ሲል በሚፈጽሟቸው ከስብዕና የራቁ ተግባራትና ወንጀሎች የተነሳ እጁ በንጹሐን ደም የጨቀየ ነው። ይህ አገዛዝ ከስልጣን የሚወርደው በኃይል ወይንም በአመጽ ብቻ መሆኑ ገሃድ የሆነ መጥቷል። ድል ለኢትዮጵያ ህዝብ። አድማጮቻችን፣ የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን የመስከረም 25 2007 ወይንም የኦክቶበር 5 2014 ስርጭት የመራ ነው ተኮላ ወርቁ፣ ንጉሥ ታምራት፣ ቴዎድሮስ በቀለ፣ እኔም ወርቁ ሞላ። በሚቀጥለው ሳምንት በሌላ ፕሮግራም እስክንገናኝ ደህና ሁኑ እንላለን። ደህና ሰንብቱ። ድል ለኢትዮጵያ ህዝብ።
I'm not going to be able to do that.